Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ዕለት አርብ ጥቅምት 13 2013 ዓ.ም የጋቢና ቪኦኤ መርሃ ግብር ጀምሯል። ኤደን ገረመው የምሽቱ አስተናጋጃችሁ ነኝ። ለአርብ ምሽት ካጠናቀርንላችሁ መካከል ጥቂቶቹን እናስተዋውቃችሁ። በደቡብ ክልል ሼኮ ዞን ጉራ ፈርዳ ወረዳ ጊኒቃና ሾቢ ቀበሌ ማንነታቸው ባልተነገረ ታጣቂዎች የተፈጸመው ጥቃት ሰለባ የሆኑ የአካባቢው አርሶ አደሮች እጅግ መጎዳታቸውንና በከፍተኛ ስጋት ውስጥ መሆናቸውን ለአሜሪካ ድምጽ ተናግረዋል። በዚህ ዙሪያ ዘገባ አለን። በሌላ በኩል የኢትዮጵያ የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ኮቪድ-19 በኢትዮጵያ ያለውን ባህሪ ለማጥናት የረጅም ጊዜ ምርምር ይፋ አድርገዋል።
ከ6300 ሰዎች በላይ በዚህ ጥናት የሚካተቱ የኮቪድ ታማሚዎች የሚካተቱ ይሆናሉ።
የሰማችኋቸው በሚኒስቴር መስሪያ ቤት ውስጥ ሚኒስቴር ደኤታ የሆኑት ዶክተር ደረጀ ድጉማን ነው። ስለ ጥናቱ አላማና ስለሚጠበቀው ውጤት የሚሉን አለ። ሌሎች ዘገባዎችም አሉን። ከሁሉ አስቀድመን አብራችሁን ስለምታመሹ እያመሰገንን ከዓለም ዙሪያ የተሰባሰቡ ሀብታሙ ስዩም እንደሚከተለው ያስደምጠናል።
አመሰግናለሁ ኤደን። ሪፐብሊካዊው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና ዲሞክራቱ ተወዳዳሪያቸው የቀድሞ ምክትል ፕሬዚደንት ጆ ባይደን ትናንት ማታ የሞቀ የምረጡኝ ክርክር አካሂደዋል። ጠቅላላው ምርጫ ሊካሄድ 12 ቀናት የቀረው ሲሆን ሁለቱ ተወዳዳሪዎች አንደኛው ሌላውን አሸንፎ ፕሬዚደንት ከሆኑ በቀጣዮቹ 4 ዓመታት ሀገሪቱን ወዴት ሊያመሯት እንደሚችሉ ግልጽ አድርገዋል። በ90 ደቂቃው የክርክር ጊዜ ሁለቱ ተወዳዳሪዎች የኮሮና ቫይረስ መቆጣጠርን በሚመለከት ባላቸው አቋም ላይ ተነቃቅፈዋል። በሀገሪቱ ከ 122,000 በላይ የሚሆኑ ሰዎች በቫይረሱ ታመው ለህልፈት ተዳርገዋል። ስለ ጤና ጥበቃ ዋስትና፣ ዝቅተኛ ገቢ ስላላቸው ሰራተኞች ክፍያ ጉዳይ፣ ስለ ወንጀል፣ ዩናይትድ ስቴትስ ውስጥ ስላለው የዘር ግንኙነት፣ ስለ አየር ለውጥም እንዲሁም በዋይት ሀውስ ቤተ መንግስት ስላለው አመራር የየራሳቸውን አመለካከት ለመራጩ ህዝብ አሰምተዋል። የናይጄሪያው ፕሬዚደንት ሙሐመዱ ባህሪ የፖሊሶችን የጭካኔ ተግባር በመቃወም ሰልፍ ያካሄዱ ወጣቶች መቃወሙን ትተው ከመንግስት ጋር መነጋገር እንዲጀምሩ ተማጽነዋል። ቡሃሪ ትናንት በቴሌቪዥን ባደረጉት ንግግር የተቃውሞ ሰልፈኞቹን በሀገሪቱ ትርምስ የመፍጠር እቅድ ያላቸው ሀገር አፍራሽ ወገኖች መጠቀሚያ አትሁኑ ብለዋል። ነገር ግን ባለፈው ማክሰኞ ለኬቶል ፕላዛ በተባለው ቦታ ላይ የጸጥታ ኃይሎች በሰላማዊ ሰልፈኞች ላይ ስለከፈቱት ጥቃት የተናገሩት ነገር የለም። ቢያንስ 12 የተቃውሞ ሰልፈኞች በጸጥታ ኃይሎች ተገድለዋል። የናይጄሪያ ወታደራዊ ኃይል ለኬቶል ፕላዛ አጠገብ ተኩስ አልከፈትኩም ሲል አስተባብሏል። ዩናይትድ ስቴትስ የናይጄሪያ የጸጥታ ኃይሎች ሌጎስ ላይ የፈጸሙትን የጭካኔ ተግባር ትናንት አውግዛለች። የጸጥታ ኃይሎች አባላት ማንኛውም ከሚገባው በላይ የሆነ ኃይል ተጠቅሞ ከሆነ አሁኑኑ ምርመራ እንዲደረግ እንሻለን። ይህን ተግባር የፈጸሙ ሰዎች በናይጄሪያ ሕግ መሰረት መጠየቅ አለባቸው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ባወጡት መግለጫ ጥሪ አድርገዋል። ጊኒ ውስጥ የተካሄደው ጠቅላላ ምርጫ ቅድሚያ ውጤቶች እንደሚያመለክቱት የሀገሪቱ ፕሬዚደንት አልፋ ኮንዴ ለሶስተኛ ጊዜ ሳያሸንፉ አልቀረም። የኮንዴ ቃል አቀባይ ለሮይተርስ የዜና አገልግሎት ሲናገሩ የፕሬዚደንቱ የምርጫ ዘመቻ እስካሁን ባለው ጊዜ በታየው ውጤት መርካቱን ተናግረዋል። ለአስተማማኝ ድል ተስፋና የመተማመን ስሜት ማሳደሩንም አክለዋል። አብዛኞቹ ድምፆች የተቆጠሩ ሲሆን ኮንዴ እስካሁን ባለው ጊዜ 2.4 ሚሊየን ድምፅ ማግኘታቸው፣ የተቃውሞ መሪ የሆኑት ተወዳዳሪያቸው ሴሉ ዳሊየን ዲያሎ ደግሞ 1.2 ሚሊዮን ድምፅ መያዛቸው ተዘግበዋል። የዲያሎ ቃል አቀባይ ምርጫው ተጭበርብሯል በማለት በፍርድ ቤት እንደሚገዳደሩት ገልጸዋል። ያቀረቡት ማስረጃ ግን የለም ተብሏል። ግጭት ያስከተለው መራራ ምርጫ የመጨረሻ ውጤት ነገ ይፋ እንደሚሆን ይጠበቃል።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። አሁን ወደ ዕለቱ ቀዳሚ ርዕስ እንሻገራለን። በደቡብ ክልል ሼኮ ዞን ጉራ ፈርዳ ወረዳ ጊኒቃና ሾቢ ቀበሌ ማንነታቸው ባልተነገረ ታጣቂዎች በተፈጸመው ጥቃት ሰለባ የሆኑ የአካባቢው አርሶ አደሮች እጅግ መጎዳታቸውንና በከፍተኛ ስጋት ውስጥ መሆናቸውን ለአሜሪካ ድምጽ ተናግረዋል። በተከታታይ ለሁለት ቀናት በወረዳው በደረሰ ጥቃት 31 ሰዎች ህይወታቸው ያለፈ ሲሆን 5 ሰዎች ደግሞ ቆስለዋል። 1500 ዜጎችም ከመኖሪያ ቤታቸውና ከቀያቸው መፈናቀላቸው ተገልጧል። ዮናታን ዘብዲዮስ ዝርዝር ዘገባ አለው።
በደቡብ ክልል በንሸኮ ዞን ጉራ ፈርዳ ወረዳ ግንቃና ሾቢ ቀበሌ ማንነታቸው ባልተነገረ ታጣቂዎች የተፈጸመው ጥቃት ሰለባ የሆኑ የአካባቢው አርሶ አደሮች እጅግ እንደተጎዱና በከፍተኛ ስጋት ውስጥ መሆናቸውን ተናግሯል። ከቀበሌያቸው ሸሽተው በሌላ ከተማ ውስጥ የተጠለሉት አቶ ተዘራ ይማም የቤተሰብ አባላት በታጣቂዎች እንደተገደሉባቸው ተናግሯል።
ብዙ ቤተሰብ ነው የተፈናቀለብኝ፣ ብዙ ቤተሰብ ነው የሞተብኝ። እኔ የቅርብ ቤተሰብ እህት ወንድም፣ የቤት ሰራተኛም ልጅም የተጨፈጨፈ ብዙ ቤተሰብ ነው የተጨፈጨፈ። እኛም እንዳለን አንቆጥረውም። ባለቤት ብቻ ፈጣሪ ነው ያተረፋቸው። ሮጦ ነው ያመለጡ እንደ ያዛን ቀስ ያላቸው ቆጥሮ ነው እንጂ ለተረፉም አይቆጠርም። የተገኘላቸውን ጨፍጭፈዋል። ከኔ አራት ቤተሰብ አልቆብኛል። አሁንም
የህግ የበላይነት ካልተከበረና ጥቃቱን የፈጸሙ ቡድኖች በቁጥጥር ስር ውለው የማያዳግም እርምጃ ካልተወሰደ እንደማይዘልቁት አስታውቀዋል።
ያለበት ስጋት ጠቅላላ እስካሁን ምንም ዋና የተባሉት ኃይል የተባለው ኃይል ላይ ምንም የገባና የተቆጣጠሩ ነገር ስለሌለ የተቆጣጠሩ ስለሌለ በጣም አሁንም ይቀጥላል። ስጋቱ እየቀጠለ ነው። በቀደሙም 16 ሰው፣ ዛሬ ደግሞ 22 ሰው፣ የዛሬውንም ደግሞ አዳር እንግዲህ መጣሪ ነው የሚያውቀው። ምንም የምናውቀው ነገር የለም። በጣም ከባድ ነው። ቦታውም አመች አይደለም። ዙሪያውን ጫካ የታቀፈ ስለሆነ በጣም አስቸጋሪ ነው ያለው ቦታ። ዙሪያውን ተከባችኋል የሚባል መረጃ ነው የሚደርሰን በየቦታው። በቃ በጣም ከባድ እና መከላከያ ሰራዊቱም ብዛት አለው፣ ግን ያው የሚሆን አይመስለኝም ሳየው። በቃ በጣም ከባድ ነው። ህዝብም አሁን ዛሬ ተስፋ ቆርጦ በቃ እስካሁን ተስፋ አልቆረጠም ነበር። ዛሬ አንድ የቀረ የለም። ወንዱ ብቻ ነው አሁን የቀረ። ሴትና ልጅ ተፈናቅሎ ሄዷል። ወንድም የተወሰነ ነው አሁን እንደው ባስባስ ያለ ምን ያዘነው ነገር የለም። የእጃችንንም ለሰብል ማሰባሰቢያና ማሰሪያ ብለን ጨርሰናል። ምን አሁን ችግር ላይ ነው ጠቅላላ ያለን። ችጋሩም ቢሆን ይጨርሳል። አሁን ደግሞ ማምሻም አለ ይባላል። የእሱን በአይናችንና በተጨባጭ አላየን ሆኖ ነው እንጂ ማምሻም ወደ ወጀልቻ ቀበሌ ላይ ሁለት ሰው አንድ ተመቷል የሚባል መረጃ አለ። አገዳደሉ የተደራጀ ኃይል ነው። በገጀራ በጦር በጥይት ነው በቃ የተሰለፈው ኃይል በጣም የታጠቀ የሚመስለው ሚኒቴሪ ያለው የጸጥታ አካል ነው የሚመስለው። ያው በቃ በጣም ያደናግራል። የገጀራው ተፊት ይቀድማል። ባለ ጦር መሳሪያ ይከተላል።
ማንነታቸው እንዳይገለጽ የጠየቁን የሌላ የቀበሌው ነዋሪ ከጥቃቱ አምልጦ ቢፍቱ ከተማ መግባታቸውን ተናግረው ማንነታቸው የተመረጠ ጥቃት እንደሚፈጸምባቸው ተናግሯል። ከወጣት እስከ አረጋውያን፣ ከህጻናት እስከ እናቶች እንደተገደሉ ተናግረው በቂ የጸጥታ ሰራዊት ካልገባ አሁንም ጥቃቱ ሊደርስባቸው እንደሚችልም ገልጠዋል።
ወገኖቻችን እንደ ቅጠል ነው የረገፉት። እንደው በቃ በአጠቃላይ በጥይት ነው፣ ማታ በጥይት ሩምታ ነው፣ በጊዜ ነው የተጀመረው። እያንዳንዱ ማህበረሰብ ደግሞ ገበሬ ነው፣ ምንም አቅም ምስኪን ነው። በአንድ ቀን ብቻ ወደ 12 አካባቢ መሆን ሰው በአንድ ቀን ተገደለ። ከዛ የቆሰሉትም አንድ አራቱ ሆስፒታል ሄዶ ነበር። እነሱ አሁን ጤንነታቸው ምን አይነት ሁኔታ ላይ እንዳሉም ራሱ አናቅም። እናም እኛም የተረፍነው እኛም ጫካ እዛው ተሸሽገን አድረን በነጋታው ነው ወጥተን ሬሳቸውን እናሱ ያነሳ ነው።
በከፍተኛ ስጋትና በፍርሃት መንፈስ ውስጥ መሆናቸውንም ለአሜሪካ ድምጽ ራዲዮ በስልክ ተናግሯል።
አሁንም ያንን በስጋት ነው። አሁንም ምንም የሚጠጋበት ቦታ የለም። ሰው ጨርሰው በቃ በእግሩም በምኑም እየተሳሳቡ ወጥተዋል፣ አልቋል። ተወሰኑ ሰዎች ነን አሁንም ያለ ነው። በጣም አስጊ ነው። አሁንም እየተተኮሰ ነው እየወይዳቀው እና አሁንም ይህንን መንግስት አሁንም አንድ ነገር ካላለልን ቢሆን ብቻን ንብረታችንንም ይዘን እንኳንም ያው የተወሰነው ህዝብ ከተረፈልንም ፈጣሪ እንግዲህ የህይወት የተረፈው በህይወት የተረፈውን ራሱ መንግስት ተረክቦን አግባብ ባለው ሁኔታ ለምን እንደተፈጸመ የሚመለከተው ክፍል ገብቶ አይቶ አዳነው። እንደውም ትናንትና ህዝቡን ሰብስቦ የክልል መንግስት ነን ባዮች፣ የዞን ነን፣ የወረዳ ነን ባዮች ሰብስቦን ህዝቦቻችንን እንደገና ማታ ቃል ገብተው ያስጨፈጭፉ እነሱ ናቸው፣ ማንም አይደለም።
አሁን ተፈናቅላችሁ ነው ያላችሁት? ምን ያህል ይሆናል የተፈናቀለው እርስዎን ጨምሮ? ምናልባት
ኧረ ቁጥሩ በጣም ብዙ ነው። ቁጥሩ ብዙም ኧረ በጣም ሰፊ ነው። ሰፊ ህዝብ ከሆነ በጣም በ1977 አካባቢ በሰፈራ መልክ በደርግ ጊዜ የሰፈረ ህዝብም ጭምር ከሆነ የአሁኑ ሰው ህዝብ ብቻ አይደለም እኮ በብዙ ነገር ነው። በቃ ብዙ ጉዳት ነው ያለን።
በተከታታይ ሁለት ቀናት የተፈጸመውን ጥቃት ተከትሎ ከፍተኛ የመንግስት ስራ ኃላፊዎች ከጉራ ፈርዳ ወረዳ ህብረተሰብ ጋር ውይይት ያደረጉ ሲሆን በውይይቱ ላይ የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ አቶ ታገሰ ጫፎ፣ የጦር ኃይሎች ኤታ ማጆር ሹም ጀነራል አደም መሐመድ፣ የፌደራል ፖሊስ ኮሚሽን ኮሚሽነር ጀነራል እንዳሻው ጣሶ፣ የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳውና ሌሎችም የስራ ኃላፊዎች ተገኝተዋል። በውይይቱ ሰሞኑን በአካባቢ በደረሰው ጥቃት ተፈናቀሉ ዜጎችና ሌሎችም የማህበረሰብ ተወካዮች መገኘታቸውን የኢትዮጵያ ዜና አገልግሎት ዘግቧል። በሌላ በኩል ደግሞ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ዛሬ በግል የፌስቡክ ገጻቸው ባሰፈሩት ጽሁፍ የአማራ ህዝብ ለፍትህ፣ ለነጻነት፣ ለአብሮነትና ለአንድነት ሲታገል ቢኖርም እስካሁን በኢትዮጵያ አስተማማኝ ሰላም፣ ፍትህና የግባይነት ሰፍኖ ሁሉም ኢትዮጵያውያን በየትኛውም የሀገራችን ክፍል በሰላም በነጻነትና በደስታ መኖር የሚቻልበት ሀገር ባለቤት መሆን አልቻለም ብሏል። ይልቁንም ከጊዜ ወደ ጊዜ ግፍና መከራ የተጠናከረ በአሰቃቂ ሁኔታ መጨፍጨፍና ማቀሩ ተስፋፍቶ መቀጠሉን ገልጧል። ይህንን ሁኔታ ለመረዳት ብዙ ሩቅ ሳንሄድ ይህንን አንድ ዓመት ብቻ ወስዶ አዝማሚያውን መገምገሙ በቂ ነው ይላሉ። ከጥቅምት እስከ ጥቅምት ያለው አንድ ዓመት ብቻ በግልጽ የሚነግረን ግፍና መከራ ተጠናክሮ መቀጠሉ ነው። ማለቂያ የሌለው የጅምላ ጭፍጨፋ፣ በገፍ መፈናቀል፣ የንብረት ውድመትና በየሳምንቱ መርዶ መስማት የተለመደ እየሆነ መጥቷል ብሏል የውጭ ጉዳይ ሚኒስትር አቶ ገዱ። በመሆኑም ነገሩን በዝምታ ማለፍ የሚጎዳ መሆኑን በተግባር ያየነው በመሆኑ እየተፈጸመ ያለው በማንም ህዝብ ሳይሆን በጥቂት ቡድኖችና ግለሰቦች ሴራ መሆኑን በመገንዘብ ሁሉንም የኢትዮጵያ ህዝብ በአጋርነት የሚያሰልፍ የትግል አቅጣጫ ነድፎና ስትራቴጂያዊ ያሉትን ግብ ወስነው በጋራ መንቀሳቀስ ጊዜ ሊሰጠው አይገባም ብሏል። የክልሉም ሆኑም የአካባቢው የመንግስት ስራ ኃላፊዎች በጉዳዩ ላይ ማብራሪያ እንዲሰጡ ያደረግኩት ጥረት ባለስልጣናቶች ስልካቸውን ባለማንሳታቸው አልተሳካም። ሳገኛቸው እመለስበታለሁ። በተከታታይ ሁለት ቀናት ውስጥ በወረዳው በደረሰ ጥቃት 31 ሰዎች የተገደሉ ሲሆን 5 ሰዎችም ቆስሏል። 1500 ዜጎች ደግሞ ከቀያቸውና ከቤታቸው መፈናቀላቸው ተገልጧል። እስከ ትናንት ድረስ ደግሞ በወንጀሉ የተጠረጠሩ 16 ሰዎች በቁጥጥር ስር መዋላቸውን የቤንች ሼኮ ዞን አስተዳዳሪ አቶ ፍቅሬ አማን ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። የጤና ሚኒስቴርና የኢትዮጵያ ህብረተሰብ ሳይንስ ኢንስቲትዩት ኮቪድ-19 በኢትዮጵያ ያለውን ባህሪ ከአመጋገብ እንዲሁም ከአጠቃላይ አኗኗር አንጻር የሚያጠና የአንድ ዓመት ጥናት ይፋ አድርጓል። በጥናቱ ላይ ከ19 በላይ ከፍተኛ የትምህርት ተቋማትና ከ6000 በላይ በኮቪድ-19 የተጠቁ ሰዎች እንደሚካተቱበት ይፋ ተደርጓል። የጤና ሚኒስትር ዴኤታ የሆኑት ዶክተር ደረጀ ድጉማን አነጋግሬያቸው ነበር። ዶክተር ደረጀ ስለ ጥናቱ ዓላማ ከሚያስረዱበት ዘገባው ይጀምራል።
እንግዲህ እንደሚታወቀው ኮቪድ-19 ወደ ሀገራችን ከገባ በኋላ ሰፊ ስራዎች ሲሰሩ ቆይቷል። በተለይ ህብረተሰቡን በማሳተፍ የተለያዩ መንግስታዊ ያልሆኑ ድርጅቶችን በማሳተፍ ስርጭቱ በጣም እንዳይፋፋ እና ብዙ ህዝብ እንዳይጎዳ ሰፊ ስራ በመንግስት ተሰርቷል። እነዚህ ስራዎች እንግዲህ በጥናትና በምርምር ካልተደገፉ ደግሞ አንደኛ ያው በሽታውም አዲስ ከመሆኑ የተነሳ የቫይረሱን ጸባይ ብዙም ስለማይታወቅ ያው ወሳኝ ስለሆነ እንግዲህ የተለያዩ ጥናቶችን ስናደርግ ቆይተናል። በተለይ እስካሁን ከ45 በላይ ጥናቶችን ለማድረግ ተሞክሯል። ከዛ ውስጥ ወደ 5 አልቆ ይፋም ሆኖ ወደ ስራ ገብተናል። ግን አሁንም ስራ ላይ ያሉ አሉ። ግን እነዚህ አጫጭር ምርምሮች ናቸው። ግን አሁን የያዝነው የአንድ አመት መልቲ ሳይት ኮኮርት ኮቪድ-19 ስቴዲ ነው የሚባለው። ከተለያየ ቦታ ከ15 በላይ ቦታዎች ተኝቶ ለኮቪድ ሕክምና ከሚያገኙበት ቦታ ነው ጥናቱን የምናደርገው። ከ6300 ሰዎች በላይ በዚህ ጥናት የሚካተቱ የኮቪድ ታማሚዎች የሚካተቱ ይሆናሉ። እንግዲህ ዋናው አላማው ስለ ኮቪድ-19 ቫይረስ በኢትዮጵያ ውስጥ መልኩን እንዴት ነው እያሳየ ያለው ከቦታ ቦታ ልዩነት ደግሞ ስለምችል በኛ ሀገር ያው እስካሁን የፈቀም ያለን ሌሎች ሀገሮችን ኤክስፒሪየንስ ነው ጥናቶች፣ በተለይ ቻይናዎችን ጥናቶች ነው በእኛ ሀገር የቫይረስ ምን ይመስላል የሚለውን ለማወቅ። ሁለተኛ ደግሞ እያንዳንዱ ሰው በዚህ ቫይረስ ሲጠቃ ምን አይነት ምልክት ሊያሳይ ይችላል፣ እንዲሁም ደግሞ የመከላከል አቅሙ እንዴት ነው የሚገለጠው በኛ ሀገር የሚለውን እናያለን። ሌላው ደግሞ ከምግብ ጋር በአብዛኛው ትልቁ አንዱ እስካሁን በዓለም አቀፍም ብዙ መረጃ የሌለው ኢትዮጵያውያን የምንመገባቸው ምግቦች አሉ። በተለይ ደግሞ እነዚህ በጣም የሚያቃጥሉ ምግቦች አሉ፣ የተለያዩ ቅማቅመሞችን እንጠቀማለን። እነዚህ ምን ያክል ይከላከላሉ፣ ምን ያክልስ ጠቀሜታ አላቸው፣ ወፍ የላቸውም፣ ህብረተሰቡ የሚያወራው ነገር ስላለ እነዚህ ነገሮችን ለማለት እንዲሁም ደግሞ እኛ የምንሰጣቸው ህክምናዎች አሉ። እንግዲህ አሁን የተወሰኑ አንቲባዮቲኮችን መጨመር እንዲሁም ደግሞ በኦክሲጅን የምናስቀማቸው የተለያዩ የምናደርግላቸው ሕክምናዎች ምን ያክል ጠቃሚ ናቸው፣ ህብረተሰቡ ምን ያክል ከዚህ ተጠቅመዋል የሚለውን በአጠቃላይ ተጨማሪ መረጃ ለማግኘት ተጨማሪ እውቀት ለማግኘት እና በዛውም ደግሞ ተጨማሪ የህክምና ዘዴዎችን ለመጨመር ታስቦ የሚደረግ ጥናት ነው።
በኢትዮጵያ ብቻ ሳይሆን በአፍሪካም ይህ ጥናት እጅግ ግዙፍ መሆኑን የሚጠቅሱት ዶክተር ደረጀ ድጉማ የረጅም ጊዜ ጥናቱ ሲጠናቀቅ በኢትዮጵያና በአፍሪካ ዙሪያ ቫይረሱ ያለውን ባህሪ ሊጠቁም እንደሚችል ጠቅሰው ባህላዊ የህክምና ዘዴም ምን ያህል ውጤታማ እንደሆነም ሊያሳይ ይችላል ይላሉ።
ጥሩ እንግዲህ ጥናቱ ሲጠናቀቅ የምንጠብቀው ነገር በአጠቃላይ አንደኛው ስለ ኮቪድ-19 በኢትዮጵያ ውስጥ ሙሉ መረጃ እንኳን ማለት ባንችል ግን በጣም አጥጋቢ የሆነ ህክምናውን ለመስጠት ሰፋ ያለ መረጃ ሮበስ በጣም እናገኛለን ብለን እናስባለን። ውጭ ሀገር ላይ ተንጠለጠለውን እውቀታችን በአብዛኛው ሀገር ውስጥ ከመጣው ሪዛልት እናገኛለን እውቀት እናገኛለን ብለን እናስባለን አንደኛ። ሁለተኛው ደግሞ አሁን እንግዲህ በሽታዎች አሉ እዚህ ሀገር እዚህ በሽታ ብዙ እንደሚታወቀው እንግዲህ አፍሪካን እስካሁን ብዙ አልጎዳትም እያለፋት ሊሆን ይችላል ምሯት ሊሆን ይችላል ይባላል። ወይም ደግሞ እንግዲህ ገና ነው ምግብ አለ ገና ነው ችግቱ በአፍሪካ ውስጥም በኢትዮጵያ ውስጥም የሚል አለ። የምናገኘው ነገር አንድ ነገር ይኖራል ማለት ነው። በእርግጥ አቅሙ ብዙም አይደለም ብዙ ላይ ጎዳ ይችላል የሚል ነገር እናገኝ እንችላለን። በአጠቃላይ ምን ያክል ምላሻችን ምን ይሆናል ይህ ቫይረስ ወደ ኢትዮጵያውን ደም ሰውነት ሲገባ ምን ምላሽ ነው የሚሰጡት እንዴት ነው ስቶ እንደሚያደርጉት ሪስፖንስ ሲግኔቸር የሚባል ሰፋ ያለ በተለይ ደግሞ ኢሚኖሎጂክ ስተዲዎች አሉ እነሱን በደንብ እየበለጠ የምናቸው ይሆናል ማለት ነው። ሌላው ደግሞ የህክምና ኦፕሽኖች ምን መሆን አለባቸው በኢትዮጵያውያን ደረጃ ምን ብንሰጣውም እንዲህ ሀገሩ ተለያዩ እንዲሞክረ ነገሮች አሉ በእኛ ሀገር የትኛውን ህክምና ብንሰጥ ነው ኖር ውጤታማ የምንሆነው የሚለውን ከዚህ ማየት ይቻላል ማለት ነው። ሌላኛው ደግሞ እንግዲህ በባህላዊ መንገድ የሚባለው አለው ያው እኛ እንዲህ ከተገር ነው እንዲህ የምንበላቸው ምግቦች ፕሮፊት ያደርጉናል ይሉ ነገሮች አሉ። እነዚህ እውነት ወይም ሀሰት መሆናቸውን የምንረዳበት ይሆናል ማለት እነዚህ እንጠብቃለን።
ዶክተር ደረጀ በዚህ ጥናት ውስጥ የከፍተኛ የትምህርት ተቋማትና የሆስፒታሎች ድርሻ ሰፊ መሆኑንም ይገልጻሉ።
ጥናቱ እንግዲህ ከአንድ ወር በኋላ ይጀመራል ብለን ኤክስፔክት እናደርጋለን። ያ ብቻም ሳይሆን እንግዲህ አሁን ባለድርሻ አካላት በጣም ብዙ አሉ። ትልቁ ባለድርሻ አካላት እነዚህ ኮቪድ ትሪትመንት ሴንተርስ የምንላቸው በጣም አቅም ያላቸው እንትኖች አሉ፣ ቦታዎች አሉ። ለምሳሌ ጳውሎስ ሆስፒታል፣ ኤካ ህክምና የሚደረግላቸው እንዲሁም ደግሞ ሳብቻ መሆንም ስለሌለበት ከሁሉም ኮቪድ ትሪትመንት ሴንተሮች አገሪቷ ላይ ያሉ ትላልቆችን አስገብተናል። እነሱ አካል ናቸው ማለት ነው። ከዚያም በላይ ደግሞ ዩኒቨርሲቲዎቻችን ትልቅ ባለድርሻ አካላት ናቸው። ዩኒቨርሲቲዎች አንደኛ ራሳቸውን እንዲህ አይነት ጥናት ላይ ይሳተፋሉ፣ ኤክስፒሪየንስም አላቸው። ብዙ አጥኚዎች አካዴሚያ አሉ በዩኒቨርሲቲ እነሱ ኢንቮልቭ እንግዲህ በአጠቃላይ ኢንፌጃ ውስጥ ደግሞ ያሉ ሳይንቲስቶች አሉ። በአጠቃላይ ከ45 ሰዎች በላይ ነው በዚህ የሚሳተፉት። እነዚህ 45 ሰዎች ሪሰርቸሮች ናቸው። በአብዛኛው ክሊኒሶች አሉ፣ ክሊኒሽያን አሉ፣ ተመሳሳይ ጥናት ይሰሩ አሉ። ስለዚህ በጣም ትልቅ አቅም ነው። በነገራችን ላይ እንዲህ አይነት ሰፋ ያለ ሰው ኢንቮልቭ ያደረገበት ከ6 ሰው በላይ ኢንቮልቭ ያደረገበት ጥናት እንዲሁም ደግሞ በጣም እስካሁን እንግዲህ ሊትሬቸር ባየንበት ብዙ አላገኝም። በተለይ በአፍሪካና እነዚህ ሎው ኢንካም ያላቸው ሀገራት ላይ እንዲሰፋ ከምሽት አልተደረገም። እንግዲህ ፕሮቶኮሎች ሙሉ በሙሉ አልፏል። ተወሰነ አንዳንድ የሚለው ነገሮች አሉ። በአንድ ወር የሚጀመር ይሆናል።
ከ6300 ሰዎች በላይ እንደሚሳተፉበት የሚጠበቀው ይህ ጥናት እስከ 100 ሚሊዮን ብር ሊፈጅ እንደሚችል የተናገሩት ዶክተር ደረጀ በአሁን ሰዓት 10 ሚሊዮን የሚሆነውን ማሰባሰባቸውን ገልጸዋል። ይህ ጥናት ትልቅ አቅም የሚፈጥር መሆኑን ጠቅሰው እስከዛው ድረስ ግን ህብረተሰቡ የጤና መመሪያዎችን እንዲተገብርም አሳስበዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ዶክተር ደረጀ ድጉማን እናመሰግናለን። ከሁለት ዓመታት በፊት የዓለም ጉዞ እና ጉብኝት ምክር ቤት ወርልድ ትራቭል ኤንድ ቱሪዝም ካውንስል ባወጣው ሪፖርት ኢትዮጵያ 7.4 ቢሊዮን ዶላር ከቱሪዝም ዘርፉ ገቢ እንዳገኘች ያስረዳል። ከሁለት ዓመታት በኋላ የተከሰተው የኮቪድ-19 ወረርሽኝ ግን ነገሮችን ሁሉ ቀይሯል። ኢትዮጵያ የቱሪዝም ዘርፍን በማዳከም ብዙ ተቋማትና ሰራተኞች ላይም ጫና ፈጥሯል። አሁን ላይ ኢትዮጵያ ዳግም በሯን ለሀገር ጎብኚዎች ክፍት እንደምታደርግ አስታውቃለች። ከሀብታሙ ስዩም ጋር ቆይታ ያደረጉት የቱሪዝም ኢትዮጵያ ዋና ኃላፊ አቶ ስለሺ ግርማ ናቸው። የአሁኑን ውሳኔ መነሻና ተያያዥ ጉዳዮችን አጋርተውታል።
ቱሪስቶች እንዲመጡ የፈለግንበት ምክንያት ያው ከዚህ በፊት በኮሮና ምክንያት በሀገር አቀፍ ደረጃ በተለይ በቱሪዝሙ ዘርፍ ላይ ከፍተኛ ጫና እንደደረሰ ይታወቃል። በኢኮኖሚም በማህበራዊ ግንኙነቶችም ላይ ጭምር። ስለዚህ በዚህ በኢኮኖሚ የተጎዳውን የቱሪዝም ማህበረሰብ በተለይ ሆቴሎች የሆቴል መኝታ ክፍሎቻቸው፣ ሬስቶራንቶቻቸው አገልግሎት ሳይሰጡ ቆይተዋል። በተጨማሪ አስጎብኝ ድርጅቶች ሰራተኞችን ቀጥረው ያስተዳደሩ ቢሆንም መኪኖቻቸው፣ ሰራተኞቻቸው አይድል ሆነው ምንም ስራ ሳይሰሩ ለረዥም ጊዜ የቆዩበት ሁኔታ ነበር። ምንም እንኳ በተወሰነ መንገድ ማህበራዊ ግልጋሎቶችን ሲሰጡ፣ የአሰራር ስርዓታቸውን ለማዘመን ጥረት ሲያደርጉ፣ ራሳቸውንም ለማሻሻል የሚፈልጓቸውን ነገሮች በተለይ ባክሎጎችን ሲያስተካክሉ የቆዩ ቢሆንም ገንዘብ ከመስራት አንጻር እና የዚህ ቢዝነስ ኢንጌጅመንቱ እጅግ በጣም ተጎድቶ የቆየ እንደነበር ይታወቃል። በቱሪስት መዳረሻዎች ያሉ ማህበረሰቦች ሀረር ብትሄድ ሰዎች ጅብን የመመገብ ትዕይንት አለ። ስጋ እየተገዛ ነው የሚቀርበው። በተለያዩ ቦታዎች ላሊበላ ብትሄድ፣ አርባ ምንጭ ብትሄድ፣ ባሌ ብትሄድ በእነኝህ ቦታዎች ሁሉ ትንሽ እናገኛለን ብለው ሲጠብቁ የቆዩ ናቸው። ቅርስ ሲጠብቁ የቆዩ ናቸው። ኮሮናው አጭር ጊዜ እንደ ወረርሽኝ ታይቶ የሚጠፋ ነበር የመሰለን ማለት ነው። እና አሁን እንዳየኸው በዓለም አቀፍ ደረጃም ሳቤው ትንሽ ተቀይሯል። ኮሮና እያለ ትምህርት ቤቶቻቸውን በዓለም አቀፍ ደረጃ የመክፈት የቱሪዝም እንቅስቃሴው በተለይ አውሮፓ ላይ ካየኸው አውሮፓ ውስጥ ሙሉ በሙሉ በሚባል ደረጃ ሀገሮች ድንበራቸውን ኤርፖርቶቻቸውን ከፍተው እያስጎበኙ ነው ያሉት። ኤርፖርቶቻቸውን ከፍተዋል። ስለዚህ ቱሪስቶች ኮሮናም እያለ ቢሆን ጥንቃቄ በማድረግ መጎብኘት ይቻላል የቱሪስት መዳረሻዎችን የሚል አመኔታ ተጥሎ ነው እየተሰራ ያለው። እኛም በርካታ ዝግጅቶችን አድርገናል። እነዚህ
ወደ ዝግጅቶች ውስጥ እንምጣ። መላው ዓለም ላይ ኮቪድ-19 ስጋት አሁንም ድረስ እንዳልተቀረፈ ይታወቃል። ሁለተኛ ወረርሽኝ ሊከሰት እንደሚችል የሚናገሩም አሉ። አሁን ያለውንና የመጪውን ዘመን ስጋቶች በተመለከተ የመከላከያ መላዎችንስ አስባችኋል ወይ? የመጠባበቂያ መፍትሄዎችስ ተቀምጠዋል ወይ?
በጣም ጥሩ ትክክል ነው ጥያቄው። ስንከፍት የቱሪዝም ዘርፉን ዝም ብለን መዳረሻዎችን ጎብኚዎች እንዲመጡ ብቻ አይደለም ጥሪ እያቀረብን ያለ ነው። በዋናነት ቪዚተር ፕሮቶኮል፣ የጎብኚዎች የደህንነት መጠበቂያ ፕሮቶኮል፣ ሴፍ ትራቭል ፕሮቶኮል አዘጋጅተናል። ፕሮቶኮሉ በዋናነት የተዘጋጀው ከአጋር አካላት ጋር በመተባበር ነው። በሆቴሉ ዘርፍ ሆቴሎች ውስጥ መፈጸም ያለባቸውን አጠቃላይ ጥንቃቄዎች፣ በአስጎብኝ ድርጅቶች በኩል የመኪና አጠቃቀም የትራንስፖርት አገልግሎቱን በሚመለከት ማለት ነው። ተጨማሪ መዳረሻዎች ላይ ሲሄዱ ከአስጎብኞች ጋር ስለሚኖሩ ግንኙነቶች በተለይ የፌስ ማስክ አጠቃቀም፣ የፊዚካል ዲስታንስ ማህበራዊ ርቀት ብቻ ሳይሆን የዚህ አካላዊ ርቀትን ጭምር ምን ያክል መሆን እንዳለበት፣ በሚያስጎበኙበት ጊዜ የቱሪስት መዳረሻዎቹ መስህብ ቦታዎቹ በምን ደረጃ ዝግጁ መሆን አለባቸው የሚለው በተለይ ሙዚየሞች፣ አብያተ መንግስታት፣ እነኚህ ሁሉ መታጠቢያ ቤቶችን እንዲያሟሉ ጥረቶች ተደርገዋል። በቱሪዝም ኢትዮጵያ በኩል የዲስኢንፌክሽን ካምፔኖችን አድርገናል። ሶፋር በሀረር በብሔራዊ ሙዚየም፣ በአዲስ አበባ ሙዚየም እንዲሁም በአክሱም በተለያዩ ቦታዎች የዲስኢንፌክሽን ካምፔኖችን እና ስራዎችን ማሳያ ሊሆኑ በሚችል መንገድ ማለት ነው እኛ አንድ ጊዜ ያሳይተናል። እሱን መሰረት አድርገው የመዳረሻ ባለቤቶች እንዲያስኬዱ ጥረቶች ተደርገዋል። በመጨረሻም በቱሪዝም ዘርፍ የተሰማራው ማህበረሰብ የኮሚኒቲ ቱሪዝም ላይ በተለይ መሰረት ያደረጉ በዘርፉ ተስፋ ቆርጠው እንዳይቀሩ ማነቃቂያና ማበረታቻ የሚሆኑ የተወሰኑ ድጋፎችን ስናደርግ ቆይተናል። በተወሰኑ ቦታዎች በተለይ በሀረርና ትግራይ ክልል በሁሉም ቦታዎች የሚገኙ አስጎብኚዎች፣ አገልግሎት ሰጪዎችን ጭምር በአክሱም ከተማ ከአክሱም ከተማ አስተዳደር ከንቲባ ጋር በመሆን ስልጠናዎችን ሰጥተናል። አዲስ አበባ ላይ ለሚመለከታቸው የምግብ አዘጋጅ ወይም ሸፎችንም ጭምር ትሬኒንግ ሰጥተናል። ስለዚህ እያንዳንዷን ነገር በደንብ ታስቦበት መዳረሻው ላይ፣ አስጎብኚዎች ላይ፣ አስጎብኚ ድርጅቶች ላይ፣ ሆቴሎች ላይ፣ ምግብ ቤትም ጭምር በእያንዳንዱ ቦታዎች፣ ሙዚየሞችም ጭምር እነኚህን የጥንቃቄ ስራዎች ካከናወን በኋላ አብረናቸው በይፋ የተወሰኑትን ከፍተን ለጎብኚዎች ምቹ ማድረግ ተችሏል። አሁንም ጎብኚዎች በተወሰነ ቁጥርም ቢሆን ሀገራችን ውስጥ ገብተው የጎበኙ ይገኛሉ ማለት ነው።
አቶ ስለሺ፣ ሁሉም የኢትዮጵያ የቱሪዝም መስህቦች ለእይታ ክፍት ይሆናሉ ማለት ነው ወይንስ ለጎብኚዎች አሁንም ክፍት የማይደረጉ ቦታዎች ይኖራሉ?
አሁን በዚህ ሰዓት ዋና ዋና የሚባሉት ተከፍተዋል። ለምሳሌ ዩኒቲ ፓርክ በቂ ደረጃውን የጠበቀ የመታጠቢያ ቤት አስፈላጊ ፋሲሊቲዎች ያሉት ስለሆነ ለዘመኑም የጥንቃቄ አግባብ ስለሚመጥን ተከፍቷል። አዲስ አበባ ሙዚየም የዲስኢንፌክሽንና አስፈላጊ የሆኑ የጉብኝት ፕሮቶኮል ፕሮሲጀሮችን አሳይተን እሱንም ስላሟላ እሱም ለጎብኚዎች ክፍት ሆኗል። ሌሎቹ አብዛኞቹ በክልል የሚገኙ አይውድ ሳይ 100% በክልል የሚገኙ የቱሪስት መዳረሻዎች በአሁኑ ሰዓት ለጎብኚዎች ክፍት ናቸው። በእያንዳንዱ የቱሪስት መዳረሻም ሲኬድ ጎብኚዎች እያንዳንዱን የጥንቃቄ ፕሮሲጀሮች ማየት ይችላሉ። በይፋ በሁሉም በአራቱም አቅጣጫ በሀገራችን ግን ከሚቀጥለው ሳምንት ቅዳሜና እሁድ ጀምሮ ምናልባት እናንተም በሚዲያው በኩል ኢንቮልቭ ልታደርጉ ትችላላችሁ። ከአንድ ሳምንት በኋላ አይውድ ሳይ 9 ቀን በኋላ ኢትዮጵያ ውስጥ ያሉ ዋና ዋና የቱሪስት መዳረሻዎች ሙሉ በሙሉ ክፍት መሆናቸውን በይፋ እናሳውቃለን። በባሌ፣ በደቡብ ውስጥ ቱርሚ፣ አማራ ክልል ላሊበላ፣ ትግራይ ክልል ገራልታ በመሆን ኢትዮጵያ ውስጥ ያሉ በአራቱም ኮርነር የሚገኙ የቱሪስት መስህብና ሀብቶች ለጎብኚዎች ክፍት መሆናቸውን በይፋ ያኔ የምናሳውቅ ይሆናል። ዞሮ ዞሮ ግን በአሁኑ ሰዓት ጎብኚዎች ከመጡ ራይት ናው ግራውንድ ላይ መስህቦቹ በሙሉ ተከፍተው ለጎብኝት አገልግሎት እንዲሰጡ አድርገናል። ጎብኚዎች ከመጡ አይቸገሩም። ነገር ግን ዳይሬክት አጠቃላይ ይሄ በናሽናል ደረጃ የናሽናል የሚጎበኙ ቦታዎች ክፍት መሆናቸውን ኦፊሻል ኮሚኒኬሽኑን ግን ከአንድ ሳምንት በኋላ እንደምናደርግ ለመግለጽ እፈልጋለሁ።
ከመለያየታችን በፊት አቶ ስለሺ፣ በኮቪድ-19 ወረርሽኝ ምክንያት የኢትዮጵያ ቱሪዝም ምን ያክል ተጎድቷል? በአጠቃላይ ኢንዱስትሪው ላይ ምን አይነት ጫና ነበር የተፈጠረው?
ኢንዱስትሪው ላይ ከፍተኛ ጫና ነው የደረሰው። በተለይ በቱሪዝሙ ዘርፍ እንደ አጠቃላይ በሀገር ማግኘት ካለብን ካየን እጅግ በጣም ከፍተኛ ጉዳት ነው የደረሰው። በመንግስት በተለይ በዚህ ታክስ ጋር በተያያዘው መገኘት የነበረበት እንደ ሀገር ከ9-10% አካባቢ እንደታጣ የተገለጸበት ሁኔታ አለ። ከዚህ በፊት ምናልባት ሰምታችሁት ይሆናል። በአጠቃላይ በዘርፉ ደግሞ የግልም ዘርፍ የአገልግሎት ሰጪ ተቋማትን በቱሪዝም ተሳታፊ የሆነውን ማህበረሰብ ጨምሮ እስከ 30% ድረስ ሊሆን ይችላል 1/3 የሚሆነውን ገቢያችን ያጣንበት ሁኔታ አለ።
አቶ ስለሺ ግርማ፣ የቱሪዝም ኢትዮጵያ ዋና ኃላፊ፣ ስለነበረን ቆይታ በእጅጉ አመሰግናለሁ። መልካም ምሽት ይሁንልዎት።
አመሰግናለሁ። ፌስትል
ሀብታሙ ስዩምንና እንግዳውን እናመሰግናለን። አድማጮች፣ ለዛሬ ምሽት ያጠናቀርንላችሁን ዘገባዎች እዚህ ላይ አጠናቀናል። አብራችሁን ስለነበራችሁ እያመሰገንን በዚሁ ልንሰናበታችሁ ነው። ትዝታ በላቸው በአርትዖቱ፣ ኤደን ገረመው ፕሮግራሙን በመምራት፣ ሀብታሙ ስዩም በዜናዎቹና በቅንብሩ ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን አብረናችሁ አምሽተናል። በነገው ምሽት በቅዳሜ ልዩ መዝናኛ መርሃ ግብር እስከምንገናኝ ድረስ ደህና ደሩ።
ቅዱስ ላሊበላ ነው አሉኝ።